ይህ የአሜሪካ
ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ጀመረ።
ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮቻችን። ማክሰኞ መስከረም 29 2011 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የምናስተናግዳችሁ ቆንጅት ታዬና
አዲሱ አበበ ነን። ለምሽቱ ያዝናቸው ቅንብሮች እንደሚከተለው ይታወቃሉ።
በአዝመር በጀት ዓመት መንግሥት በዜጎች ተአማኒነት ያላቸው ተቋማት እንዲኖርና ያሉትም እንዲጠናከሩ በርካታ ስራዎችን ትኩረት ሰጥቶ ይሰራል።
የኢትዮጵያ ፕሬዚደንት ዶክተር ሙላቱ ተሾመን ድምፅ ነው የሰማ ነው። ከለውጦቹ መካከል የሚኒስቴር መስሪያ ቤቶች ቁጥር በእጅጉ መቀነስ እንደሚሆንም ገልጸዋል።
ጋምቤላ ውስጥ ክልላችን የለውጥ ሂደቱ ተቋዳሽ ትሁን ብለው የጠየቁ መታሰራቸው ተገለጠ። ሌሎችም ዘገባዎች አሉን። ዛሬ
ብርሃን ኃይሉ ፕሮግራማችንን ትመራለች። ኦድሬስ ሬጅስ የቴክኒክ መሐንዲሱ ነው። አብረውን እስከ አራት ሰዓት ድረስ ያመሻሉ። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። አሁን ወደ ዓለም ዜና እንላለን።
ጠቅላይ ሚኒስትር አብይ አህመድ በቀጣዩ ሳምንት ይፋ እንደሚያደርጉ የሚጠበቀው የካቢኔ ሹምሽር አዳዲስ አወቃቀሮች የሚታዩበት እንደሚሆን ምንጮች ለአሜሪካ ድምጽ ገልጸዋል። የሚኒስትር መስሪያ ቤቶች ቁጥር እንደሚቀንስ፣ በያዙት ኃላፊነት የማይቀጥሉ ወይንም ወደ ሌላ መስሪያ ቤት የሚሸጋሸጉ እንደሚኖሩም እነዚሁ ምንጮች ጨምረው ጠቁመዋል። እስክንድር ፍሬው ለዕለቱ አብይ ርዕስ ያዘጋጀውን በሰዓቱ እናቀርባለን።
በገንዘብ ዝውውር ላይ አዲስ የተጣለውን ሕግ በመቃወም የሚወጣውን ሰልፈኛ እንደሚበትኑ የዚምባብዌ ፖሊሶች አስታወቁ። አንድ የፖሊስ ቃል አቀባይ ዛሬ በሰጠው ቃል ሐራሬ ላይ የተጠራ አንድ ሕዝባዊ ስብሰባ በኮሌራ ወረርሽኝ ምክንያት እንዲበተን የተደረገበትን ሁኔታ አስታውሷል። ተቺዎች እንደሚናገሩት ከሆነ የፕሬዝደንት ኤመርሰን ምናንጋጓ ደጋፊዎች ሰልፍ ማድረግ ከፈለጉ ይፈቀድላቸዋል። ተቃዋሚዎች የሆኑ እንደሆን ግን ህዝባዊ ስብሰባ እንኳን መጥራት አይፈቀድላቸውም። ዚምባብዌ ውስጥ ኮሌራ የ50 ሰዎችን ህይወት ያጠፋ ሲሆን ከ10,000 የማያንሱ ደግሞ በህመሙ ተይዘዋል ተብሏል።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ዋና ዋና የሚባሉትን የእርዳታ ፕሮግራሞችን ለማጠፍና በጀታቸውንም በእጅጉ ለመቀነስ መገደዱን አስታወቀ። ድርጅቱ ይህን ያስታወቀው በያዝነው ዓመት በሚሊዮኖች ለሚቆጠሩ ስደተኞችና በዓለም ዙሪያ ለተበተኑ ተፈናቃዮች ሰብአዊ እርዳታ ከሚያስፈልገው $8.2 ቢሊዮን ለጊዜው ያገኘው ከግማሽ ያልበለጠ በመሆኑ። ሊሳ ሽላን ከድርጅቱ ዋና መቀመጫ ጄኔቭ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል።
ሄሊ የዩናይትድ ስቴትስ አምባሳደር ሆነው እያገለገሉ ያሉት ፕሬዚደንት ትራምፕ ከተመረጡና ስልጣኑን በአውሮፓ የዘመን አቆጣጠር በጃንዋሪ
አድማጮቻችን ስለ ቴክኒክ ስህተቱ ይቅርታ። የመጀመሪያው አጭር ዘገባ በአሉላ ነው። ቅድም እንደተናገርኩት አሉላ ቀጥል።
ከአሁን ቀደም ታይቶ በማይታወቅ መልኩ በዓለም ዙሪያ ቁጥሩ 68.5 ሚሊዮን የሚደርስ ህዝብ ከዚህም ውስጥ 25.4 ሚሊዮኑ ስደተኞች ናቸው ከቀያቸው ተፈናቅለው ይገኛሉ። በግጭቶችና በተለያዩ ምክንያቶች በሚደርስባቸው ወከባ ቀያቸውን ጥለው የሚሰደዱት ሰዎች ቁጥር ይበልጥ እየጨመረ በመጣበት በአሁኑ ወቅት በአንጻሩ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት UNHCR እንዳመለከተው ተፈናቃዩን ለመርዳት የሚያስፈልገው ገንዘብ መጠን ይበልጥ እየተመናመነ ምንጩም እየደረቀ መጥቷል። ባቦር ቦሎች የድርጅቱ ቃል አቀባይ ናቸው። የሀገር ውስጥ ተፈናቃዮችን ጨምሮ የነፍስ አድን እርዳታ የሚያስፈልጋቸው ወገኖች የሚውል መርጃ በጀቱ መጠን የግድ እየተቀነሰ ነው ይላሉ። በዚህም የተነሳ ለምግብ እጥረት የሚዳረጉ ወገኖች ብዙዎች ናቸው። የሕክምና አገልግሎት የሚሰጡ ተቋማት ከአቅማቸው በላይ ተወጥረዋል። መጠለያዎች ከአፍ እስከ ገደፋቸው ተጨናንቀዋል ሲሉ የብሩንዲን በምሳሌነት ይጠቅሳሉ።
Children who have fled Burundi as refugees and are in the neighboring countries, they are forced
ከቡሩንዲ ሸሽተው ወደ ጎረቤት አገሮች የተሰደዱ ሕፃናት በእጅጉ በተጨናነቁ የመማሪያ ክፍሎች አሊያም በዛፎች ጥላ ስር ትምህርታቸውን ለመከታተል ይገደዳሉ። እንዲሁም ጠባቂ የሌላቸውና ብቻቸውን የተሰደዱ ታዳጊ ሕፃናት አሊያም የወሲባዊ ጥቃቶች ሰለባ የሆኑና ለኃይል ጥቃት የተጋለጡ ወገኖች ከለላና እገዛ ያገኙባቸው የነበሩ ፕሮግራሞችም የበጀት እጥረቱ ከመመለከታቸው ውስጥ ናቸው።
UNHCR አክሎ እንዳመለከተውም በበጀት እጥረቱ የተነሳ 12 ሚሊዮን ሶሪያውያን ስደተኞችና የሀገር ውስጥ ተፈናቃዮች ባሉበት የከፋ ይዞታ ውስጥ ለመቆየት ይገደዳሉ።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ስልጣናቸውን በፈቃዳቸው እንደሚለቁ አስታውቀዋል። የአምባሳደር ሄሊ መልቀቂያ ተግባራዊ የሚሆነው በያዝነው የአውሮፓውያን አመት መጨረሻ እንደሚሆን ገልጸዋል። ጄፍ ከስተር ያጠናቀረው ዘገባ አለ፣ ሶሎሞን አባተ ያቀርባል።
ሄሊ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉ ያሉት ፕሬዚደንት ትራምፕ ከተመረጡና ስልጣኑን በአውሮፓ የዘመን አቆጣጠር በጃንዋሪ 2017 ዓመተ ምህረት ከተረከቡበት ጊዜ አንስቶ ነው። ቀድሞ የደቡብ ምስራቅ ዩናይትድ ስቴትስ ግዛት ሉዊዚያና ገዢ የነበሩት አምባሳደር ኒኪ ሄሊ ኢራንና እስራኤልን በሚመለከቱ የፕሬዚደንት ትራምፕ አቋሞች ላይ ጠንካራ ደጋፊያቸውና ሐሳቦቻቸውንም በዓለም መድረኮች አራማጅ ሆነው ቆይተዋል። አምባሳደር ሄሊ ስልጣናቸውን እንደሚለቁ ዛሬ ያሳወቁት ዋይት ሃውስ ቤተ መንግስት ውስጥ በፕሬዚደንቱ ቢሮ አጠገባቸው ተቀምጠው ነበር። ስልጣናቸውን ወደ መልቀቅ የወሰዳቸው ምን እንደሆነ ሄሊ በዝርዝር የተናገሩት ምክንያት የለም። እንዲያው በደፈናው በቃኝ አሉ እንጂ
I think that it's just very important for government officials to understand when it's time to step aside.
ለመንግስት ባለስልጣናት ዘወር የማያ ጊዜ መድረሱን መገንዘብ አስፈላጊ ይመስለኛል። ባለፉት 8 አመታት ውስጥ መስጠት የሚችለውን ሁሉ ሰጥቻለሁ። እናም ያንኑ የሚያክል አቅምና ጉልበት ማበርከት ለሚችሉ ሰዎች ደግሞ ተራውን መልቀቅ ያስፈልጋል።
በአገረ ገዥነት ያገለገሉባቸውን 6 አመታት ጨምሮ ለ8 አመታት ስልጣን ላይ መቆየታቸውን ያስታውሱት ሄሊ በስልጣን እድሜ መገደብ የማምን ሰው ነኝ ብለዋል። ሄሊ ወላጆቻቸው ከህንድ አሜሪካ የገቡ አሜሪካዊት ሲሆኑ በትራምፕ አስተዳደር ውስጥ ካሉ 6 ሴቶች አንዷና ምናልባትም ወደፊት የሪፐብሊካን ፓርቲው ፕሬዚደንታዊ ተፎካካሪ ሳይሆኑ እንደማይቀሩ ይስማል። የዛሬ 2 አመት ለሚካሄደው ምርጫ ትራምፕን በድጋሚ ለማስመረጥ እንደሚሰሩ ተናግረዋል። ሄሊ
አድማጮች ዜና የምትተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ለአፍጋኒስታን ሰላምና እርቅ የተመደቡት አሜሪካዊ ልዩ ተወካይ ዛልማይ ካሊላስ ፓኪስታን ውስጥ ከከፍተኛ ባለስልጣናት ጋር ተገናኝተው ታሊባንን ከካቡል መንግስት ጋር ወደ ጠረጴዛ ውይይት ለማምጣት በሚያስችል ሁኔታ ላይ የጎረቤት ፓኪስታን እገዛን አስመልክተው ውይይት ማድረጋቸው ተገለጠ። ብዙ ህይወት የጠፋበት የአፍጋኒስታኑ ጦርነት ባለፈው እሁድ 17ኛ ዓመቱን እንደያዘ ይታወቃል። በአፍጋኒስታን የቀድሞው የዩናይትድ ስቴትስ አምባሳደር ካሊልዛድ ከፓኪስታን ውጭ ጉዳይ ሚኒስትር ተህማን ጁንጃ ጋር በልዑካን ደረጃ የተካሄደ ውይይት መምራታቸው ታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ መሐመድ ፋይዛል እንደገለጹት ከሁለቱም በኩል የተውጣጡ የደህንነት፣ የመከላከያና የዲፕሎማቲክ ባለስልጣናት በውይይቱ ተካፍለዋል።
አዲሱ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ብሬት ካቫና ለውሳኔ የሚቀርብልኝን ማናቸውንም ጉዳይ በከፍተኛ አክብሮትና በሐቅ ዳኛለሁ ማለታቸው ተሰማ። በወሲብ ቅሌት ተከሰው የነበሩት ካቫና ከብዙ ውዝግብ በኋላ ነው ትናንትና ዛሬ ማክሰኞ የዳኝነት ወንበራቸውን ከመያዛቸው አስቀድሞ የመጨረሻውን ቃለ መሐላ ትናንት ዋይት ሃውስ ውስጥ የፈጸሙት። ሁሉም የአሜሪካ ሕዝብ ነጻና ገለልተኛ ዳኛ እንደመሆን እምነቱን ሊያሳድርብኝ ይችላል ሲሉም ተናግረዋል። አሁን በስራ ላይ የሚገኙት 8ቱ የጠቅላይ ፍርድ ቤቱ ዳኞች የካቫናን ሹመት በጥንቃቄ ሲከታተሉ የነበሩ በርካታ ሪፐብሊካኖችና ፕሬዝደንት ዶናልድ ትራምፕ በተገኙበት ስነ ስርዓት ነው በጡረታ የተገለሉት ዳኛ አንቶኒ ኬኔዲ ቃለ መሐላውን ያስፈጸሟቸው።
የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ለሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ኦፊሴላዊ ግብዣ አደረጉላቸው ፒዮንግያንግን እንዲጎበኙ። ይህን ጥሪ ለአባ ፍራንሲስ የሚያደርሱት ደግሞ በመጪው ጥቅምት 7 ቀን አቡኑን ለመጎብኘት ወደዚያው የሚያመሩት የደቡብ ኮሪያው ፕሬዝዳንት ሙን ጄን ኢን እንደሚሆኑ የሙን ቃል አቀባይ ኪም ኢል ኪዮም ገልጸዋል። ይሄ የአቡኑ ሰሜን ኮሪያን የመጎብኘት ነገር የታወቀው ባለፈው ወር ሁለቱ መሪዎች ኪም እና ሙን ፒዮንግያንግ ውስጥ ለውይይት በተገናኙበት ወቅት አባ ፍራንስን ለጉብኝት መጋበዝ እንደሚፈልጉ ኪም ለፕሬዝዳንት ሙን በላኩላቸው ወይም በነገሯቸው ወቅት መሆኑም ተመርክቷል።
በድንገት ድራሹ እንደጠፋ የተነገረውን የሳውዲ ጋዜጠኛ ጃማል ካሹጊን ፍለጋ ኢስታንቡል የሚገኘውን የሪያድ ቆንስላ ጽህፈት ቤት መበርበር ፈልጋለሁ ሲል የቱርክ የውጭ ጉዳይ ሚኒስቴር ጠየቀ። ይሁንና ቱርክ ላቀረበችው ጥያቄ እስካሁን ከሳውዲ በኩል የተሰጠ መልስ የለም። ይልቁንም የሳውዲ ባለስልጣናት የቱርክ ጥርጣሬ መሰረተ ቢስ ነው ሲሉ ነው የሚሰሙት። የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን ባለፈው ሳምንት በተናገሩት ቃል ግን የደረሰበት በጠፋው በ59 ዓመቱ ጋዜጠኛ ጃማል ካሾጊ ጉዳይ ሪያድ አንዳች የምትደብቀውም ሆነ የምትሰጋበት ነገር ስለሌለ በቱርክ መንግስት በኩል የቀረበውን ጥያቄ ተቀበላለች ማለታቸው አይዘነጋም። የቱርክ ባለስልጣናት ጋዜጠኛው አገራቸው ውስጥ በሚገኘው በኢስታንቡል የሳውዲ ኤምባሲ ውስጥ ተገድሏል ብለው ነው የሚጠረጥሩት። ግቢው ይፈተሽልን የሚለው ጥያቄም ከዚሁ ጥርጣሬ የመነጨ መሆኑ ይታወቃል።
አርማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የምሽት ፕሮግራማችን ነው። የማክሰኞ ምሽት የምናስተናግዳችሁ አዲሱ አበበና
ቆንጂታ የነን። ለሁለተኛው አጋማሽ ከያዝናችሁ መሰናዶች ባጭሩ እናስተዋውቅና ወደ ምሽቱ ዘገባዎች እንሻገራለን። አብራችሁን ቆዩ።
በእድገታችን ውስጥ የሚከሰተው ሰጥናችን አንዳንዶቻችን ለምንም ነገር ማንበገር ይመስለናል። በተለይ አእምሮ ላይ የሚከሰቱ የሚችሉ ብዙ ችግሮችን የምንቋቋም ይመስለንና ነገር ግን ትልልቆች ከሚመስሉ ነገሮች በትንሾቹ የምንጎዳበት ጊዜ አለ።
የአእምሮ ሐኪምና መምህር ፕሮፌሰር መስፍን አራያ ናቸው። በሐኪሙን የጠይቁ በእንግሊዝኛው ፖስት ትራውማቲክ ስትሬስ ሲንድሮም ስለሚባለው እጅግ ከባድና ድንጋጤ ጭንቅ በተፈጠረበት ሁኔታ ተከትሎ የሚከሰት የአእምሮ በሽታ ነው። ይሄ ነገር እንግዲህ ማብራሪያ ይሰጡበታል።
የታጠቁ ቡድኖችና የሰብአዊ መብት ጥበቃ የዓለም አቀፍ ቀይ መስቀል ኮሚቴ ጥናት ሌላው የሁለተኛው አጋማሽ መሰናዶ ይሆናል። አሁን ወደ ዘገባዎቻችን እናልፋለን።
ቀደም ሲል በዜናው እንደገለጽነው ጠቅላይ ሚኒስትር አብይ አህመድ በቀጣዩ ሳምንት ይፋ እንደሚያደርጉ የሚጠበቀው የካቢኔ ሹምሽር አዳዲስ አወቃቀሮች የሚታዩበት እንደሚሆን ምንጮች ለአሜሪካ ድምጽ ገልጠዋል። የሚኒስቴር መስሪያ ቤቶች ቁጥር እንደሚቀንስ፣ ይህንኑ ተከትሎ በያዙት ኃላፊነት የማይቀጥሉ ወይንም ወደ ሌላ መስሪያ ቤት የሚሸጋሸጉ ሚኒስትሮች እንደሚኖሩም እነዚሁ ምንጮች ጠቁመዋል። እስክንድር ፍሬው ነው የላከልን ዘገባውን።
በአዲስ አመት አዲስ ካቢኔ በአዲስ አደረጃጀት ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ይፋ እንደሚያደርጉት የሚጠበቀው ይሄው ነው። ሹምሽሩ ይፋ የሚደረገው በቀጣዩ ሳምንት ማክሰኞ ወይም ሐሙስ የሚደረገው የፓርላማ ስብሰባ አዲስ አዋጅ ካጸደቀ በኋላ እንደሚሆን ምንጮች ለአሜሪካ ድምጽ አስረድተዋል። የፌዴራል አስተዳደር አካላት አወቃቀር ማሻሻያ የተሰኘው የዚህ አዋጅ ረቂቅ መጠናቀቁንም ትናንት በህዝብ ተወካዮችና በፌዴሬሽን ምክር ቤቶች የመክፈቻ ስነ ስርዓት ላይ የተናገሩት ፕሬዝዳንት ዶክተር ሙላቱ ተሾመ አስታውቀዋል።
የተከበራችሁ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አባላት ክብራትና ክብራን፣ በዚህ በጀት አመት መንግስት ለዜጎች ተአማኒነት ያላቸው ተቋማት እንዲኖርና ያሉትን እንዲጠናከሩ በርካታ ስራዎችን ትኩረት ሰጥቶ ይሰራል። በዚህ ረገድ ተግባራዊ ከሚደረጉ ተቀዳሚ ተግባሮቻችን መካከል አንዱ የፌደራል አስፈጻሚ አካላት አወቃቀር ማሻሻያ ነው። መንግስታዊ ተቋማት ግልጽ ዓላማ ያላቸው፣ በቅንጅት የሚሰሩ፣ ውጤታማና ወጪ ቆጣቢ እንዲሆኑ ለማድረግ የፌደራል መንግስት መስሪያ ቤቶችን በጥልቀት በማጥናት ተገቢውን ማሻሻያ በማድረግ ረቂቅ አዋጅ አዘጋጅቶ ያጠናቀቀ ሲሆን በቅርብ ጊዜም ውስጥ ለተከበረው የህዝብ ተወካዮች ምክር ቤት ይቀርባል።
ይህ አዋጅ ሰሞኑን ሲጸድቅ የሚኒስቴር መስሪያ ቤቶች ቁጥር በከፍተኛ ሁኔታ እንደሚቀንስም ምንጮች ለአሜሪካ ድምጽ አስረድተዋል። በዚህም መሰረት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትን ጨምሮ ወደ 10 የሚጠጉ የሚኒስቴር መስሪያ ቤቶች ከሌሎች ጋር እንደሚቀላቀሉ ወይም እንደሚታጠፉ እነዚሁ ምንጮች አመልክተዋል። እስካሁን ባለው አወቃቀር ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ የኢትዮጵያ ካቢኔ 31 አባላትን ያቀፈ ነው። ከመካከላቸው 29ኙ ደግሞ የሚኒስቴር መስሪያ ቤቶችን የሚመሩ ሚኒስትሮች መሆናቸው ይታወቃል። አዲሱ አዋጅ ግን 29ኙን ወደ 19 ዝቅ የሚያደርግ ነው ብለዋል የመንግስት ምንጮች። ይህንኑ ተከትሎም ከያዙት ኃላፊነት የሚነሱ ወይም ወደ ሌላ ተመሳሳይ ኃላፊነት የሚሸጋሸጉ እንደ አዲስም የሚሾሙ ሚኒስትሮች እንደሚኖሩ አመልክተዋል። የፌደራል አስፈጻሚ አካላት አወቃቀር ማሻሻያ የተሰኘው ረቂቅ አዋጅ በፓርላማው ከጸደቀ ያንን ተከትሎ የሚካሄደው የካቢኔ ሹምሽርና ሽግሽግ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከፍተኛው ይሆናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የምሽቱን አብይ ርዕስ ነበር ያሰማን። ወደ መጽሔቱ ዝርዝር እናልፋለን።
ከ2500 በላይ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሰራዊት አባላት መንግስት ያቀረበውን የሰላም ጥሪ ተቀብለው በዛሬው ዕለት ኢትዮጵያ ገብተዋል። ወደ ኢትዮጵያ እየገቡ በነበሩበት ወቅት በኤርትራ ሰገነቲ በተባለ አካባቢ የመኪና መገልበጥ አደጋ አጋጥሟቸው ከሰራዊቱ አባላት መካከል 4 ህይወታቸው አልፏል። ንቅናቄው በቀጣይ ወደ ሰላማዊ የትግል ስልት ገብቶ ፖለቲካዊ ተሳትፎ እንደሚያደርግ አስታውቋል። ሙልጌታ ጽሃ ከመቀሌ ዘገባለሁ።
ዛሬ ጧት ካስመራ ኤርትራ ተነስተው በዘላንበሳ በኩል የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት የሰራዊት አባላት ወደ ኢትዮጵያ ገብቷል። ቪኦኤ ያነጋገራቸው የንቅናቄው አባላት እንደገለጹት ለሰላማዊ ትግል የማይመች ሁኔታ ስለነበረ ወደ ትጥቅ ትግል መግባታቸውን ገልጿል።
ኢትዮጵያ ችግር የነበረበት መፍትሄ ስለአልተገኘበት ነው ወደ ትግል ቦታ የወጣሁት። መስዋዕት የከፈሉበት ታጋዮች ለነሱ ተከፈላቸው። በአብዛኛው መስዋዕት የከፈሉት ነው ማለት ነው። ስለዚህ አንዳንድ ሽግግሮች ደግሞ ለህዝቡ ያላገኘ ነገራች ስላሉ ነው ለትግል ቦታ የወጣንበት ማለት ነው።
የተጨቆነ ህዝብ ወይም የኢትዮጵያ ህዝብ በደል የሚደርስበትን እንዳይደርስበት ብዬ ነው ጫካ ልወጣ ቻልኩት ማለት ነው። እኔ እዚህ 6 ዓመት አድርጌያለሁ ኤርትራ ውስጥ ማለት ነው።
በአሁኑ ጊዜ በአገሪቱ የተፈጠረውን ለውጥ ተከትሎም ወደ ኢትዮጵያ ገብተናል ብለዋል። ካሁን በኋላም ከህብረተሰቡ ጋር ተቀላቅለን ለተሻለ ለውጥ እንተጋለን ሲሉም ገልጸዋል።
ያው ተቀብለን አገራችን ገብተን ከህዝባችን ጎን ሆነን ለሚመጣው ችግር አብረን ተካፋይ ልንሆን ነው የመጣነው ወደ ሀገራችን።
የመጣው ትግል ያው አንፈቱ በጣም ጥሩ ነው። እኛ ከዛ ጀምረን ያው የገመገምንን መጣነው ያየነውን መንገዱን የመጣነው አብይ አህመድም ሆነ የሱ አጋሮች አብሮ አሉትም እስከ ዛሬም ያለው ድረስ በጣም ቆንጆ ነው። ከሱ ተከትሎ እየሰሩት ያሉት ማለት ነው። እኛም በሱ አካሄድ በሰላማዊ ትግል ለሀገራችን እንታገል ለወገናችን አለን እንነው ዛሬም የመጣነው ማለት ነው።
የደምህት ሊቀመንበር አቶ መኮንን ተስፋይ ስንታገልለት የነበረውን ለህዝብ ለውጥ በመሆኑም ለውጡም የተጀመረ ነው። በዚህም ምክንያት መንግስት ያቀረበውን የሰላም ጥሪ ተቀብለን ትጥቃችን ፈተን ወደ አገራችን መጥተናል ብለዋል።
ህዝባችን ብለን ነው እኛ እየተታገልነውና በ17 አመት ደግሞ በኢትዮጵያ ውስጥ በትግራይ ውስጥ ያለው ለውጥ የትግላችን ፍሬ ነው ብለን ነው የምናምነው። እንደዚህጋ እንደ ትግራይ እንደ ኢትዮጵያ ማለት ነው። ስለዚህ እኛ የምንታገለው ትግል ለህዝባችን ብለን ነው። ከህይወት የበለጠ ነገር የለም። ስለዚህ የትግራይ ህዝብ ደርግ ለመጥፋት ከባድ የሆነ መስዋዕትነት ከፍሏል ካለው ጎልዋል። ነገር ግን እንደተሳገሉ ውጤት አላገኝም። ራሱ መንግስት ችግር እንደነበረ ገልጸዋል። ስለዚህ የተፈጠረ ችግር ለመስተካከል ነው እኛ እየተታገለውና ስለዚህ ትግላችን ደግሞ በውጤት ነው ብለን ነው እኛ የምናምነው።
የንቅናቄው ጸሐፊ አቶ ግዴ አሰፋ ወደ ሀገር ቤት እየተመለሱ በነበሩበት ጊዜ በመንገድ ላይ የመኪና መገልበጥ አደጋ በሰገነቲ አካባቢ አጋጥሟል ብለዋል። በአደጋውም የአራት የሰራዊቱ አባላት ሕይወት አልፏል። እንዲሁም 17 ሰዎች በከባድ መቁሰላቸውን ገልጿል።
በመንገድ ትንሽ የመኪና አደጋ አጋጥሟል። የተሰዉ ጓደኞችም አሉ። ይህም ትላንትም ለመስዋዕት ብለው ነው የወጡ። አሁንም ለህዝባቸው መስዋዕት ከፍለዋል። በዛሬ ዕለት በጣም ያሳዝናል። በሀገራችን በሚገቡበት ወቅት ይህ አደጋ በመጋጠሙ በጣም ያሳዝናል። ግን የትግሉ ሂደት ነው ያጋጥማልና ተቀብለነዋል። ምንም ማድረግ አይቻልም፣ ተቀብለነዋል። አሁን ወደ ሰላማዊ ትግል የገባ ነው። የመጣው ኃይል ሌላ ነው ማለት አይደለም። አሁን ያስተሳሰብ ለውጥ መጥቷል። ያ ትላንት እኛ ይዘነው የተነሳነው ጥያቄ ህዝባችን አልተጠቀመም ብለን ነው የተነሳነው። ተጠቅሟል ብሎ ሲከራከረን ነበር። አሁን ግን ትክክል ነው ተሳስተናል ወደሚለው አስተሳሰብ መጥቷል።
በከባድ የቆሰሉትን የሰራዊቱ አባላት በኤርትራ ደቀምሐረ ከተማ የህክምና ድጋፍ እየተደረገላቸው መሆኑም ተገልጿል። እስከ ዘላንበሳ በየጭነት መኪና ናቸው ወደ ኢትዮጵያ የገቡት የደምህት ሰራዊት አባላት። የትግራይ ክልል መንግስት በመደበላቸው አውቶቡሶች ከዘላንበሳ በመነሳት አባላቶቹን ተሳፍረው ግማሾቹ ወደ ወቅሮ ከለተውላሉም ግማሾቹ ደግሞ ወደ ተንቤን አብይ አዲ አቅንቷል። ከ2500 በላይ የደምህት ሰራዊት አባላት በዛሬው ዕለት የገቡ ሲሆን በቀጣይ ወደ ሰላማዊ የትግል ስልት ይቀየራል ሲሉም ሊቀመንበሩ አቶ መኮንን ተስፋይ ገልጿል።
ትግል የትግራይ ብቻ አይደለም፣ የኢትዮጵያ ህዝብ አንድነት መምጣት አለበት። ነገር ግን ያለው ችግር ራሱ የብሔር ችግር አለ። የብሔር ተኮር ግጭት ይታያል። በተለይም በትግራይና በአማራ አንዳንድ ነገር እንሰማለን ይታያል። በሶማሊያና ኦሮሚያ በሌሎች ክልሎች እንደዚህ ይታያል። ስለዚህ እንደዚህ እንደ ሀገር ትልቅ ሀገር ጥሩ ሀገር መሆን ከተፈለገ ሁላችን ተባብረን መታገል አለበት ብለን ነው እኛ የምናምነውና የምታገለው። ስለዚህ ዛሬ ሀገራችን መግባታችን ጥሩ ነው። በጣም ደስታ ተሰምተለ። የመንግስት አካላት ደግሞ ጥሩ እገዛ አድርጉ ከቀባበል ጀምሮ ከላይ ከክልሉ አስተዳደር ጀምሮ እስከታች ያለው የነበረ ቀባ በጣም ጥሩ ነው። እናመሰግናለን። በዘጋጣ ማለት ነው
ደምህት ለ17 አመታት በኤርትራ ሆኖ የትጥቅ ትግል ሲያካሂድ የነበረ ንቅናቄ ነው። ለአሜሪካ ድምጽ ራዲዮ ሙልጌታ ጽባሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። ጋምቤላ ውስጥ አንድ የክልሉን ተወላጅ አሜሪካዊ ጨምሮ ቢያንስ 4 የአኝዋክ ብሔረሰብ አባላት መታሰራቸው ተሰምቷል። ቁንጅታዬ ማምሻውን ተከታትለዋለች።
ጋምቤላ ከተማ ውስጥ የክልሉ አስተዳደር ባለስልጣናት ይውረዱ ይያላችሁ ህገወጥ ተግባር እየፈጸማችሁ ነው፣ ሁከትም እየቀሰቀሳችሁ ነው ተብለው ቢያንስ 4 የአኝዋክ ጎሳ አባላት መታሰራቸውን የክልሉ ነዋሪዎችና በውጭ ሀገር የጋምቤላን ጉዳይ የሚከታተሉ የክልሉ ተወላጆች ገልጸውልናል። ከኑዌር ጎሳ የሆኑም ታስረዋል የሚል ሰምተናል ይላሉ ምንጮቹ። ከታሰሩት መካከል አንደኛው ሚኒሶታ ነዋሪ የሆኑት ኢትዮጵያዊ አሜሪካዊ የአእምሮ ሐኪም መሆናቸውን ነው ምንጮቹ የገለጹልን። ሌላው ዳልድም ተብሎ የሚጠራው የጋምቤላ ወጣቶች ለለውጥ ንቅናቄ መሪ እንደሆነ ገልጸውልናል። ጋምቤላ ከተማ መምህር የሆኑት አቶ ኦጁሉ ቦካን ማምሻውን በስልክ አግኝተናቸዋል።
እሁድ ተያዙ እና አሁን አልተፈቱም። ያው እሱ ዶክተር ማኝ ኡኩም እና ጓንጉጉታ የቡድኑ መሪ ማለት ነው፣ የጋልዲም መሪ። አሁን ቅርብ ጊዜ ደግሞ 3 ኑዌር ታስሯል የሚባል ነገር ሰምተናል። ፕሬዚዳንት የማይደግፉ 3ኛው ኡኩም ኡጅሉ የሚባል አለ፣ ስቲል በጋልዲም ውስጥ የሚሰራ ማለት ነው። እሱ ባለ ሀብት ነው፣ ግን ያው አንድ ላይ ይሰራል ከኛ ጋራ። ግን ከዛ በፊት ግን መጀመሪያ የተያዘ ልጅ አለ። ቀኑ በትክክል አላስታውስም፣ ግን አንድ ሳምንት ይሆናል ከተያዘ። አሁን እዛ ጋር ታስሮ ነው ያሉ።
በምን ምክንያት ነው የታሰሩት?
ምንድነው ሰላማዊ ሰልፍ ተደርጎ ህዝቡ የአመራር ለውጥ ይደረግልን ሲሉ ነበር፣ በሰላማዊ ሰልፍ ላይ ማለት ነው። እና ለውጥ እንፈልጋለን ታፍነን አንኖርም ምናምን ብሎ እናንተ የተሾሙ ሰዎች ዝም ብላችሁ እንደዚህ ይውረዱልን በማለት በህግ ያስቀጣቸዋል ተብሎ ተያዙ። እሱ ነው አንዱ። ሁለተኛው ያለው አሁን አለመረጋጋት ምክንያቱ እናንተ ናቸው። እናንተ ባትበጠብጡ ያው ሰላሙ ባይጠፋ ነበር። እና እናንተ ናቸው አሁን የሰላሙ እንዲጠፋ ያደረጋችሁ። እናንተ ሪስፔክት የላችሁም። ለምን በህግ እንትን የተሾሙ ሰዎች ለምን ሰው ፊት ሰድቡታላችሁ ምናምን በሚል በተለይ ፕሬዚዳንቱ ማለት ነው።
የታሰሩትን ሰዎች ባሉበት ቦታ ለማየት ችላችኋል? እናንተ ሰው ቤተሰብ ያያቸዋል?
መጀመሪያ አይፈቀድም ነበረ፣ ግን አሁን ያው አሉ የሆነ ቦታ ጣቢያ ሳይሆን የሆነች ግን ማየት ይቻላል ማለት ነው። እኔ አልሄድኩም፣ ግን ጓደኞች ሂዶ አይተዋል። ግን ማን ነው ያሰራቸው በምን ምክንያት ነው ምናምን በቃ አለቃዎችም እንዲህ አሉ። እኔ አላቅም ነው እያሉ ያሉ አሁን።
ኢትዮጵያዊ አሜሪካዊ እንደሆኑ የተነገረን ዶክተር ማኝ ኒያንግ ባለፈው ሳምንት በወቅቱ ሰዎች የተገደሉበትና ሌሎችም የቆሰሉበትን የጸጥታ ኃይሎች ጥቃት በተመለከተ ባቀረብነው ሪፖርት በስልክ ያነጋገርናቸው ሲሆኑ በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጥ እንቅስቃሴ ወደ ክልላችን መድረስ አለበት እንዳሉን ይታወሳል። ዊኒፔግ ካናዳ የሚኖሩት የክልሉ ተወላጅና ጉዳዩን የሚከታተሉት አቶ አጓ ጊሎም ዶክተር ሚያንግ መታሰራቸውን አረጋግጠውልናል።
አዎ ዶክተር ማኝ በቅርብ አውቀዋለሁ። የአእምሮ ሕክምና ዶክተር ናቸው፣ ሳይኮሎጂስት ናቸው። እዚህ
እዚህ ሚኒሶታ ሆኖ እሱም ፕሮፌሽናል ስራ ይሰራ ነበር። ትውልደ ኢትዮጵያዊ አሜሪካዊ ናቸው። በግል ስራ ነበር እዚህ የሚሰራ የራሱ ክሊኒክ ሁሉ አለው። አገር ቤት ሄዶ የጀመራቸው ስራዎች አሉት። እንደሚታዩ እንግዲህ አገር ቤት ብዙ ድጋፍ የሚችሉ ዜጎች አሉን። እሱም ሄዶም የራሱ አስተዋጽኦ ለማበርከት ነው ሄደው። ለጀመራቸው ስራዎችም እዛ ነበር መስራት የጀመረው።
እዚህ ቤተሰብ አላቸው ሚኒሶታ?
አዎ።
ሊያገኙዋቸው ያሉበትን ሁኔታ በምን እንደታሰሩ የመሳሰለው መገናኘት ይችላል መጠየቅ ይችላል ቤተሰቦቻቸው?
አዎ አናግሬያቸዋለሁ። እነሱም ያውቃሉ እንደታሰሩ።
ስለ ኢትዮ አሜሪካዊው መታሰር ጉዳይ ያውቅ እንደሆነ ከአዲስ አበባ የዩናይትድ ስቴትስ ኤምባሲ ለጊዜው ምላሽ ለማግኘት አልቻንም፣ ጠይቀን እናቀርባለን። የዊኒፔጉ ነዋሪ በመጪዎቹ ቀናት ሚኒሶታ ውስጥ የተቃውሞ ሰልፍ ለማካሄድ እቅድ እንዳላቸው ገልጸውልናል። ከጋምቤላ ክልላዊ መንግስት ባለስልጣናት በኩል ምላሽ ለማግኘት ለዛሬ አልተሳካም፣ እንዳገኘን ይዘን እንመለሳለን። ወደ መጨረሻው የመጽሔት ክፍለ ጊዜ ዘገባ ስናልፍ ሳውዲ አረቢያ ስደተኛውና በትችት አቅራቢነቱ የሚታወቀው ጋዜጠኛ አሁንም በህይወት ለመኖሩ ማስረጃ እንድታቀርብ የቱርክ ፕሬዝዳንት ጠይቀዋል። ፕሬዝዳንቱ ይህን ጥያቄ ያቀረቡት ጋዜጠኛው ኢስታንቡል በሚገኘው የሳውዲ ቆንስላ ጽህፈት ቤት ውስጥ ተገልሏል የሚል ክስ እየቀረበ ባለበት በአሁኑ ወቅት ነው። ትውልዱ ሳውዲ የሆነው ጃማል ካሾጊ ባለፈው አርብ ቆንስላው ጽህፈት ቤት የገባው ከአንዲት የቱርክ ዜጋ ከሆነች እጮኛው ጋር የፈጸመውን ጋብቻ የሚያረጋግጥ ህጋዊ ሰነድ ለመውሰድ ነበረ ነው የተባለው። ከዚያ ወዲህ ግን ወጥቶ አልታየም። ጀማል ካሾጊ በዋሽንግተን ፖስት ጋዜጣ አምደኛ ሊሆን አመልክቶ ከመቀጠሩ በፊት ነው ተብሏል ይሄ ሁኔታ የተፈጠረው። የጋዜጠኛው መሰወር በቱርክና ሳውዲ አረቢያ መካከል ዲፕሎማሲያዊ ቀውስ እንደሚጭርና በአካባቢው ያለውን ውጥረት እንደሚያባብስ ጠቅሶ ባልደረባችን ሄንሪ ሪጅዌል ተከታዩን ዘገባ አጠናቅሯል። ትዝታ በላቸው ታቀርባለች።
በኢስታንቡል ሳውዲ አረቢያ ቆንስላ ጽህፈት ቤት ውስጥ ምንድን ነው በጋዜጠኛ ጀማል ካሺጊ ላይ የተፈጠረው? በአሁኑ ጊዜስ የት ነው ያለው? ከተሰወረ አንድ ሳምንት በኋላ እንኳን መልስ ያላገኙ ጥያቄዎች ናቸው። ወዳጆቹና ደጋፊዎቹ ትላንት ቆንስላው ህንጻ ደጃፍ ሰልፍ አካሂደዋል። የቱርክ ፕሬዝዳንት ሪሴፕ ታይፕ ኤርዶጋን ካሺጊን የገለጹት የግል ጓደኛዬ ሲሉ ነው። ፕሬዝዳንቱ ዛሬ ቡዳፔስትን በጎበኙበት ወቅትም ሪያድ ጋዜጠኛ ካሺጊ በህይወት ለመኖሩ ማስረጃ ማቅረብ አለባት ብለዋል።
ቡራዳን ቢራንንጀ ካንስለር ኦፊሻልስ ካንት ሴይ ዘምሰልቭስ ባይ ሴይንግ ሂ ሌፍት ዘ ካንስለር።
የሳውዲ ቆንስላ ባለስልጣናት ሰውየው ወጥቶ ሄዷል በማለት ብቻ ራሳቸውን ማዳን አይችሉም። እነኚህ ባለስልጣናት ለዚህ ማስረጃ የማቅረብ ኃላፊነት አለባቸው።
ካሺጊ ወደ ቆንስላው የሄደው ባለፈው ሳምንት ማክሰኞ ሲሆን ምክንያቱም ከቱርካዊት እጮኛው ጋር የፈጸመውን ህጋዊ የጋብቻ ሰነድ የተሟላ ለማድረግ እንደነበር ተገልጿል። በውጪ ሆና ስትጠባበቅ የነበረችው እጮኛው የካሺጊ ሳይወጣ መቆየት በጣም እንዳሳሰባት ትናገራለች። ምርመራውን የያዙ የቱርክ ፖሊሶች ካሺጊ ተገልሏል፣ አስከሬኑም በዲፕሎማቲክ መኪናዎች ከአካባቢው ተወስዷል ብለው ያምናሉ። ካሺጊ በአሁኑ ጊዜ የት እንዳለ አይታወቅም ሲሉም የኤምባሲው ዋና ጸሐፊ ሞሐመድ አልኦታቢ አስረድተዋል።
ቆንስላውና ኤምባሲው በጋራ ሆነው ካሾጊ የት እንዳለ ለማግኘት እየሰሩ ናቸው። እኛም በጉዳዩ ሐሳብ ውስጥ ገብተናል።
በሌላ በኩል ግን ካሺጊ በተሰወረበት ጊዜ አካባቢ ለምን በርካታ የሳዑዲ ባለስልጣናት ኢስታንቡል አውሮፕላን ማረፊያ እንደታዩ የቱርክ ደህንነት ሰራተኞች ምርመራው ይዘዋል? ጀማል ካሾጊ የሳውዲ አረቢያን መንግስት በመተቸት ባቀረባቸው ጽሑፎቹ ምክንያት በቀላ ይደርስብኛል በሚል ፍራቻ ያለፈውን አመት ያሳለፈው እዚህ ዩናይትድ ስቴትስ ውስጥ ነው። ለመጨረሻ ጊዜ የታየውም ከመሰወሩ 3 ቀናት አስቀድሞ ለንደን ላይ በተጠራ የመካከለኛው ምስራቅ የሰላም ጉባኤ ላይ ነው። በዚያን ወቅት ካሾጊ ሲናገርም
The Palestinian question it is still a touchy issue in Saudi Arabia.
የፍልስጤማውያን ጉዳይ ሳውዲ አረቢያ ውስጥ አሁንም አብይ ጉዳይ ነው። መንግስት ምንም እንኳን ሀገሪቱን ሙሉ በሙሉ ቢቆጣጠርና ሰዎችን በማሰር የተቃውሞ ድምጾችን ቢያፈንም ጉዳዩ አሁንም አንገብጋቢ ነው።
ጋዜጠኛ ጀማል ካሹጊ የሳውዲውን ልዑል አልጋወራሽ መሐመድ ቢን ሳልማን እና ዋሽንግተን ራሳቸውን የለውጥ አራማጅ አድርገው ለተነሱት ሰው የምትሰጠውን እርዳታ አጠንክሮ ይተቻል። ዴቪድ ሃርትስ የካሾጊ ጓደኛና ሚድልስ አይ የተሰኘው ጋዜጣ ዋና አዘጋጅ እንዲህ ይላል።
He fell out with this particular king and this particular
Jamal Khashoggi በተለይ ካሁኑ የሳውዲ ንጉስና መንግስት ጋር አይግባባም። ትራምፕና አሜሪካ በሚሰጡት ድጋፍም ደስተኛ አይደለም። ካሾጊ የራሳቸው የሳውዲዎቹ ልጅ መሆኑ ደግሞ አልረዳውም። ነጻ አመለካከት ገነባ፣ በንጉሱና በመንግስቱም ላይ ትችትን በግልጽ ማቅረብ ጀመረ። ስለዚህ ባለስልጣናቱ ማስወገድ ነበረባቸው።
ይህን ጉዳይ አስመልክቶ አንካራ ለሳውዲ ጠንካራ ምላሽ እንድትሰጥ ጫናው በርትቶባታል ሲል የሚድልስት አይ ጋዜጣ ዋና አዘጋጅ ዴቪድ ሃርትስ ያክላል።
Turkey has 4 million Arab speakers. They have thousands of
ቱርክ 4 ሚሊዮን አረብኛ ቋንቋ ተናጋሪዎች አሏት። ከግብጽ ከሶሪያና ከየመን የመጡ ብዙ ሺህ ተቃዋሚዎችንም ታስተናግዳለች። እናም ቱርክ የነዚህን ዜጎች ደህንነት ማስጠበቅ ካልቻለች ፈጽሞ የተረጋጋች ሀገር ሆና መቀጠል አትችልም።
የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ይህንኑ ጉዳይ በተመለከተ በሰጠው አስተያየት ጋዜጠኛ ጀማል ካሾጊ ተገልሏል የሚለውን የቱርክ ድምዳሜ ማረጋገጥ አልችልም፣ ሁኔታውን ግን በቅርበት እየተከታተልኩ ነው ብሏል።
አርማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ከምሽቱ 3 ሰዓት ከ32 ደቂቃ የሆነ ነው። አርስ ዜናውን ላንብብላችሁ። ጠቅላይ ሚኒስትር አብይ አህመድ በቀጣዩ ሳምንት ይፋ እንደሚያደርጉ የሚጠበቀው የካቢኔ ሹምሽር አዳዲስ አወቃቀሮች የሚታዩበት እንደሚሆን ምንጮች ለአሜሪካ ድምጽ ገልጸዋል። የሚኒስቴር መስሪያ ቤቶች ቁጥር እንደሚቀንስ፣ በያዙት ኃላፊነት የማይቀጥሉ ወይንም ወደ ሌላ መስሪያ ቤት የሚሸጋሸጉ እንደሚኖሩም እነዚህ ምንጮች ጨምረው ገልጸዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ዋና ዋና የሚባሉትን የእርዳታ ፕሮግራሞችን ለማጠፍና በጀታቸውንም በእጅጉ ለመቀነስ ተገድዷል። ድርጅቱ ይህንን ሁኔታ ለማድረግ የተገደደው በያዝነው ዓመት በሚሊዮኖች ለሚቆጠሩ ስደተኞችና ከዓለም ዙሪያ ለተበተኑ ተፈናቃዮች ሰብአዊ እርዳታ ከሚያስፈልገው 8.2 ቢሊዮን ዶላር ውስጥ ለጊዜው ያገኘው ከግማሽ ያልበለጠ በመሆኑ ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሃይሌ ስልጣናቸውን እንደሚለቁ ተገለጠ። ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ከአምባሳደሯ ጋር ከተነጋገሩ በኋላ በሰጡት ቃል አምባሳደር ሄሊ በአመቱ መጨረሻ ላይ ስልጣናቸውን እንደሚለቁ ገልጠዋል። ይሁንና አሉ ትራምፕ፣ አምባሳደር ሄሊ በሌላ ስልጣን የአስተዳደሬ አካል እንደሚሆኑ ተስፋ አደርጋለሁ። ኒኪ ሃይሌ በተባበሩት በድርጅት የዩናይትድ ስቴትስን ከመወከላቸው አስቀድሞ የደቡብ ካሮላይና ገዢ በመሆን ያን ቦታ በመያዝ የመጀመሪያዋ ሴት ባለስልጣን ነበሩ። እንደ አውሮፓ ቁጣጥር በ2014 ደግሞ እንደገና መመረጣቸው አይዘነጋም። ደቡባዊ አፍጋኒስታን ውስጥ የደረሰ ያጥፍቶ ጠፊ ፍንዳታ 9 ደጋፊዎችን ጨምሮ አንድ የምክር ቤት ምርጫ ተወዳዳሪን መግደሉ ተነገረ። ጥቃቱ የደረሰው ታሊባን የአፍጋኒስታኑ ምክር ቤታዊ ምርጫ የይስሙላ ስለሆነ ተወዳዳሪዎችም ሆኑ ደጋፊዎች እንዳትካፈሉ ብሎ ባስጠነቀቀ ማግስት ነው። ዜናው አበቃ።
ክቡራትና ክቡራን አድማጮቻችን ከአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ በ19ና 25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የማክሰኞ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ በድጋሚ እንጋብዛለን። አሁን ወደ ሁለተኛው አጋማሽ መሸጋገራችን ነው። ቀዳሚው የምሽቱ
ፕሮግራም
ሐኪሞን በአማርኛ አስፈልግ ነው። ሐኪሞን ይጠይቁ።
ለምሽቱ ሐኪሞን ይጠይቁ የአእምሮ ሁከት ዙሪያ በእንግሊዝኛው የተነገረ ቀደም ሲል ያነበብኩት ቃል አለ። በዚያ ዙሪያ ትኩረት የማይደረግ ዝግጅት ነው። እጅግ የከፋ አደጋ ያስከተለ ድንገትን ተከትሎ የሚመጣውን ይህን የህመም ሁኔታ የሚያብራሩልን ፕሮፌሰር መስፍን አራያ በአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና መምህርና አማካሪ ሐኪም ናቸው። ፕሮፌሰር መስፍን ያወያየው የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ቀዳሚውን ክፍል ለዛሬ ይዞ ቀርቧል።
ፕሮፌሰር መስፍን አራያ፣ ይሄ ምናልባትም የብዙዎች ጥያቄ ሊሆን የሚችል ብዙዎችንም በምክንያት ሊያነጋግር የሚችል ሁኔታ ነው መነሻ የሆነው። ሰዎች የህይወት ህልፈትን የደም መፋሰስ ሁኔታን ጨምሮ ዘግናኝ ወይም አሳዛኝ ሁኔታን ተከትሎ የሚመጣ ከድርጊቱና ከጊዜውም የሚሻገር ሁኔታ የአእምሮ ጤና ላይ የሚያሳድረው ጠባሳ ከዚያ ጊዜም ያለፈ ጣጣ ሊያስከትል እንደሚችል ይነገራል። ለመሆኑ በህክምናው አይን የሚታይ ተጨባጭ መሰረት አለው?
ሽሎላ በጣም አመሰግናለሁ። እንዳጋጣሚ አሁን በተጠየቀኝ ሰዓት በዚህ ሳምንት የአእምሮ ጤና ሳምንት ነው፣ የዓለም የአእምሮ ጤና ሳምንት ነው። በየአመቱ ኦክቶበር 10 የዓለም የአእምሮ ጤና ቀን ተብሎ ላለፉት 2-3 ዓመታት ክልና እየተከበረ ነው ያለው በዓለም ላይ ኢትዮጵያም እንደሆነ መጥሮ አጋጣሚ ነው። የጠየቀኝ ጥያቄ በጣም መሰረታዊ ነው። እንደምታውቀው አእምሯችን ከአካላችን እጅግ በተወሳሰበ መልኩ ለተለያዩ ነገሮች ተጋላጭ ነው እና ለተለያዩ የአእምሮ ጤና ችግሮች አእምሮን ከሚያጋልጡት አንዱ በህይወታችን ውስጥ በተለያዩ ጊዜ በተለያየ ደረጃ በተለያየ መጠን የሚደርሱብን አስደንጋጭ ሁኔታዎች እና በዚህ ሂደት ውስጥ እንግዲህ ከቀላል ጀምሮ መካከለኛን ይዘው በጣም ከባድ የሆነ አጋጣሚዎች ሊያጋጥሙ ይችላሉ። ከትናንሽ የዕለት ተዕለት ከሚረብሹን ነገሮች ጀምሮ በቀጥታ በራሳችንም ላይ ሆነ በቤተሰባችን ላይ፣ በአካባቢያችን ላይ፣ በሀገራችንም ላይ አንዳንዴ እንደውም አልፎ ተርፎም በሌላም አካባቢ በምናየውም ጭምር አእምሯችን በተለያየ ደረጃ ሊጎዳ ይችላል። ለዚህ ከሚወስን ከሆኑት ነገሮች አንዱ በእድገታችን ውስጥ የሚከሰተው ሰብእናችን ነው። አንዳንዶቻችን በጣም ጠንካራ መስለን እናገኘዋለን ራሳችንን እና ለምንም ነገር ማንበገር ይመስለናል እና ብዙ ችግሮችን በተለይ አእምሮ ላይ የሚከሰቱ የሚችሉ ነገሮችን የምንቋቋም ይመስለንና ነገር ግን ከትልልቆች ከሚመስሉ ነገሮች በትንሾቹ የምንጎዳበት ጊዜ አለ። እና በአጠቃላይ ፈረንጆች ሎስ የሚሉት ወይም እጦት የሚሉት እና ከዛም በላይ ደግሞ የሚከሰቱ አደጋዎች ጦርነት ሊሆን ይችላል፣ በአካባቢ የሚደርሱ ግጭቶች ሊሆን ይችላሉ፣ በቤተሰብ ውስጥ ድንገት ባልተጠበቀ ሁኔታ የሚደርስ ግጭት ወይም አደጋ ሊሆን ይችላል፣ የቤተሰብ አባል የሚወዱትን ማጣት ሊሆን ይችላል። አንዳንድ ጊዜ ይሄ ነገር አልፎ ተርፎ የምንወደውንም በጣም የቅርባችን እንስሳን ጭምር ሊሆን ይችላል እና እንደ ሰብእናችን ጥንካሬና ልስላሴ የአእምሮ አደጋ ሊያመጡ የሚችሉ ሁኔታዎች ላይ ተጋላጭነታችን እንደዛው ይለያያል። ስለዚህ አንተ ጥያቄ በተለይ በተለያየ ደረጃ በሚመጡ ችግሮች በኋላ ላይ ሊከሰቱ የሚችሉ የአእምሮ አደጋዎችን በአካል ብቻ ሳይሆን በአእምሮም በስነ ልቦናም ላይ የሚደርሱ አደጋዎች አእምሮ ላይ የሚያመጡትን ጫናዎችን የሚመለከተው የአእምሮ ጤናችን ፖስት ትራውማቲክ ስትረስ ዲዞርደር የሚሉት ነው።
መልካም ፕሮፌሰር መስፍን፣ ይሄ በአእምሮ ላይ ጫና የሚያሳድር ድንገት ጊዜ ካለፈም በኋላ ቀደም ብለው እንደገለጹት አንጎል ላይ የሚያስከትለው ሁከት እንዴት ነው የሚመጣው? መንስኤና ሂደቱን ቢያዛምዱልን፣ የሚከሰቱት የአእምሮ ህመም አይነቶችም ልዩነቶች ካሏቸው የሁከቶችንም አይነቶች አያይዘው ቢያስረዱን።
አዎ፣ በእነዚህ ጊዜያት በሚከሰቱ ሁኔታዎች ላይ አእምሯችን ለሰብእናችን ጥንካሬ በተለያየ መንገድ መልስ ይሰጣል። አንዳንዶቻችን ወዲያውኑ አእምሯችን ሊጎዳ ይችላል። ወዲያውኑ አእምሯችን በሚጎዳበት ጊዜ ከፍተኛ የሆነ ጭንቀት ወይም አንዛይት የሚሉት ፈረንጆች እዛ ውስጥ እንገባለን። ያ ወደ ከፍተኛ የሆነ መሸበርና መረበሽ ውስጥ ይከተናል። ይሄ ፈረንጆችን ለፓኒክ አታክ የሚሉት ነው። ያ መሸበር አልፎ ተርፎም ወደ ከፍተኛ የሆነ የአእምሮ መቃወስ ውስጥ ሊያስገባን ይችላል። የሳይኮሲስ የሚሉት ነው። እና እንደዚህ አይነቶቹ ነገሮች ስውል ሲያድሩ አንዳንድ ጊዜ ያንን ያለፍንበትን አደጋ እንደገና ሁኔታዎችንን ቀንን እየቆጠርን እንደገና እንድንረበሽና እንድናስታውሰው የሚያደርጉብን ሁኔታዎች ይከሰታሉ። ለምሳሌ አንድን የምንወደውን ሰው በተለየ የመጥፎ አደጋ ካጣን እና ከሀዘኑ የወጣን ሲመስለን ያ ሀዘን ሊራዘም ይችላል እና ተሽሎናል ብለን ከገመትን በኋላ ከተወሰነ ጊዜ በኋላ እንደገና ያንን አደጋ ማስታወሱ ሊመጣ ይችላል። ስለዚህ ማስታወስ ያንን የሚረብሽ ነገር በሚያስደነግጥ መልኩ ማስታወስ አንዱ የዚህ ምሮ ላይ ሊከሰቱ ከሚችሉ አደጋዎች በሚከሰቱ ሁኔታዎች ከሚታዩ ምልክቶች አንዱ ነው። እንግዲህ ይህን እያል በምንሄድበት ጊዜ የአካባቢ መናጋት፣ የቤተሰብ መናጋት ራሱ እንዳልኩ ወይም በግል ሊደርሱ የሚችሉ ከፍተኛ የሆነ መናጋቶች እና በሀገርም በአካባቢ ያሉ መናጋቶች ለእንደዚህ አይነት ከፍተኛ ውጥረት ሊያጋልጡ ይችላሉ። እንግዲህ ብዙ ምሳሌዎችን በሀገራችን መስጠት እንችላለን። በረሃብ ምክንያት የደረሱ ጥፋቶች አእምሮ ላይ መናጋትን ያስከትላሉ። በጦርነት ላይ የሚከሰቱ በአካባቢ የሚከሰቱ ግጭቶች ከፍተኛ የሆኑ ግጭቶች እዛ ውስጥ ደግሞ የምናስተውላቸው ወይም በፈረንጅኛ ዊትነስ የምናደርጋቸው ከፍተኛ የሆኑ አእምሮ ላይ ተቀርጸው ሊቀሩ የሚችሉ አደጋዎች ወይም ሰቆቃ መሰል ነገሮች አእምሮን ለከፍተኛ ስጋት ይዳርጉት። እኚህ ድምር ነገሮች በእኛም በሀገራችን ቀደም እንዳልኩት በተለያየ ጊዜ አስተውለናል። አንዳንድ ጊዜ የቻሉት ይመስላቸውና ጊዜን ጠብቆ የሚፈነዳበት ጊዜ አለ። በተለይ የፈረንጆቹ አኒቨርሰሪ የሚሉት ወይም ያንን ቀንና ሁኔታ በምናስታውስበት ጊዜ የተለያዩ ከፍተኛ የሆነ አእምሮ ችግሮች ሊከሰቱ ይችላሉ። እነዚህ ነገሮች በተለያዩ ሁኔታዎች በተለያዩ ሰዎች ላይ ሊከሰቱ ይችላሉ። በሚገርም መልኩ አንድን ሰቆቃ 4, 5, 6 ወይም 10 ሰዎች እንዲያስተውሉ እንዲያልፉበት ሁላቸውም እኩል ለዛ ሰቆቃ ላይጋለጡ ይችላሉ። ለዛ አእምሮ ጤና ችግር ላይጋለጡ ይችላሉ።
ፕሮፌሰር መስፍን እስኪ ተጨባጭ እናድርገው። ከኢትዮጵያ አንዳንድ አጋጣሚዎች ጋር አያይዘን በቅርቡ የተከሰተ ግጭት በምስል የታዩ የሚሆኑ በስፍራው የነበሩ ሰዎች አንዳንዶችን አስጨናቂ ሁኔታ እንደከሰተባቸው ይነገራል። ከዚህ ቀደምም ብዙዎች ያለቁበት፣ ወጣቶች የተገደሉበት መሰል ሁኔታ ምንም ግን ከዛ በኋላ የሕክምና ትኩረት ሳይሰጠው የታለፈ ግለሰቦች ያንሸክም ይዘው የኖሩበት ሁኔታ ይጠቀሳልና እነኚህ ቀደም ብለው ከገለጿቸው የህመም ሁኔታዎች ጋራ ሊዛመዱ ይችላሉ፣ ለዛ ሊያጋልጡ ይችላሉ። የቅርቡን በአዲስ አበባ አካባቢ የታየውን ከዚህ ቀደም ማናውቀው የሚመስል ድንገትም ጨምረው
ሉላንና እንግዳውን ፕሮፌሰር መስፍን አራያን ስለሚያደርጉልን ትብብር እጅጉን አድርገን እናመሰግናለን። ወደ ቀጣዩ ዝግጅት ስናልፍ የታጠቁ ቡድኖችና የሰብአዊ መብት ጥበቃ በዓለም አቀፍ ቀይ መስቀል ኮሚቴ ጥናት መሰረት
በዓለም ዙሪያ ከሚካሄዱ ግጭቶች ውስጥ ከ40% የሚበልጡት ተዋናዮች ከሶስት እስከ 10 እንደሚደርሱ ዓለም አቀፍ የቀይ መስቀል ኮሚቴ አስታውቋል። ለምሳሌ የዛሬ 7 ዓመት ሊቢያዊቱ ሚስራታ ከተማ ውስጥ ብቻ 236 የታጠቁ ተቀናቃኝ ኃይሎች ነበሩ። የዛሬ 4 ዓመት ደግሞ ሶሪያ ውስጥ ከ1000 የሚበልጥ ቁጥር ያላቸው ብረት አንስተው የሚታኮሱ ቡድኖች ነበሩ። ከነዚህ ኃይሎች የሚበዙት ጠንካራ አመራር የሌላቸው መዋቅሮቻቸውን በአመዛኙ የተሰባበሩ በመሆናቸው ምክንያት ሰብአዊ አገልግሎቶችን መስጠት የሚፈልጉ ግብረሰናይ ድርጅቶች ከማን ጋር መነጋገርና ነገር መቋጠር እንደሚችሉ እንኳ ግራ ሲጋቡ ይስተዋላል። ዛሬ ዓለም አቀፉ የቀይ መስቀል ኮሚቴ የቡድኖቹን መሪዎች እየለየ ለማወቅ ያስችለኛል የሚለውን አዲስ አሰራርና መላ መቀየሱን እየተናገረ ነው። በዚህ መንገድም ተዋጊዎቻቸው በሲቪሎች ላይ ጥቃት እንዳይፈጽሙ ዓለም አቀፍ ሕግጋትንም እንዲያከብሩ በማድረግ አደብ እንዲያስገዟቸው ለማሳመንም እየሰራ መሆኑን ተናግሯል። በዓለም አቀፍ ቀይ መስቀል ኮሚቴ የተሰራውና ሰሞኑን የወጣ በጦርነት ውስጥ የመታቀብ መሰረቶች በሚል ርዕስ የተሰራ ጥናት ሰብአዊ አገልግሎቶችን ሰጪ ድርጅቶች ሁከትን ለመቆጣጠርና በብዙ ታጣቂ ቡድኖች መካከል መተባበር እንዲኖር ለማድረግ የሚችሉባቸውን መንገዶች ፈትሿል። ታጣቂዎች የሚባሉት ኃይሎች በማዕከላዊ መንግስታት የጦር ኃይሎች በርዕዮተ ዓለም እስከሚገፉ ቡድኖችና አካባቢያዊ እሴቶች በሚፈጥሯቸው ተጽዕኖዎች ምክንያት አመራሮቻቸው የተፈረከረኩ ተዋጊዎች ናቸው። ቡድኖቹ የተጠበቀ ማዕከላዊነትን የተጠበቁ በሆኑ መጠን ስልጣናቸውም የተሻለ ስነ ምግባርና ዲሲፕሊናቸውም በመርህ በተቀረጹ ህጎችና መመሪያዎች ሰፍረው ተፈጻሚነታቸው በከፍተኛ የጦር አዛዦች ክትትል የሚደረግበት ነው። የአንዳንድ ሀገሮች የጦር ሰራዊት የውጊያ ልምድና ዓለም አቀፍ የሰብአዊ መብቶች ህግጋት ዕውቀት ባላቸው አሰልጣኞች እንደሚዘጋጁና እንደሚደራጁም የአይሲአርሲ ሰነድ አሳይቷል። የተዋጊ የላቀ ስነ ልቦና ወይም የጀግንነት ክብርን የመሳሰሉ እሴቶች ወታደሮች በሲቪሎች ላይ አንዳች ጉዳት እንዳይደርስ ጥበቃ እንዲያደርጉ ያበረታታቸዋል። የአይሲአርሲው የግዳጆች ምርምርና ልምድ ማዕከል ዳይሬክተር ዶክተር ፊዮና ቴሪን ባልደረባዬ ቢል ኢግል ሰሞኑን ከጄኔቫ ቢሮአቸው አናግሯቸው ነበር።
Children who have fled Burundi as refugees and are in the neighboring countries, they are forced
ከቡሩንዲ ሸሽተው ወደ ጎረቤት አገሮች የተሰደዱ ሕፃናት በእጅጉ በተጨናነቁ የመማሪያ ክፍሎች አሊያም በዛፎች ጥላ ስር ትምህርታቸውን ለመከታተል ይገደዳሉ። እንዲሁም ጠባቂ የሌላቸውና ብቻቸውን የተሰደዱ ታዳጊ ሕፃናት አሊያም የወሲባዊ ጥቃቶች ሰለባ የሆኑና ለኃይለ ጥቃት የተጋለጡ ወገኖች ከለላና እገዛ ያገኙባቸው የነበሩ ፕሮግራሞችም የበጀት እጥረቱ ከመመለከታቸው ውስጥ ናቸው።
በሲቪሎች ላይ ጉዳት ከማድረስ የመታቀብ አሰራሮች በጦር ኃይሎች ውስጥ እንዲሰርጹና እንዲለመዱ መደረግ አለባቸው ብለዋል ፊዮና። ይህንን ማድረግ አይቻልም፣ ህገወጥ አድራጎት ነው ከመአለትም አልፎ መሄድ እንደሚያስፈልግ ተናግረዋል። እኔ እንዲህ አይነቱን አድራጎት የምፈጽም ሰው አይደለሁም ከሚል ወታደር ይልቅ ይህንን ማድረግ ህገወጥነት ስለሆነ አላደርገውም የሚልን ወታደር ሰብእናና ማንነት ማጉላት ለህግ መከበርና ተፈጻሚነት የበለጠ ጥንካሬን ይሰጣል ብለዋል ፊዮና። በሌላ በኩል ደግሞ አመራራቸው ልል ለሆነ ወይም የተሰባበረ እዝ ላላቸው የታጠቁ ቡድኖች ሊኖር የሚገባው አያያዝና አቀራረብ የተለየ መሆን እንዳለበት አይሲአርሲ ጠቁማል። ከነዚያ ደቃቃ ቡድኖች የበዙቱ ሁከትን በማስወገድና ሰብአዊ መብቶችን በማክበር ጉዳይ ላይ አንድም ጨርሶውኑ ስልጣን የላቸውም፣ ካለበለዚያም ቢኖራቸውም ይህ ነው ተብሎ የሚነገር አይደለም። ለዓለም አቀፉ ቀይ መስቀል ኮሚቴ የዓለም አቀፍና ከመንግስት ጋር ያልተያያዙ ታጣቂ ቡድኖችን የሚመለከቱ ጉዳዮች አማካሪው ብራያን ማኩዊን እንደሚሉት ሲቪሎችን ከጥቃት ለመጠበቅ ሲባል እንኳ ውይይቶችን ከማን ጋር መጀመር እንደሚቻል መለየት ለባለስልጣናትም ሆነ ለጋዜጠኛ አንዳንዴ አስቸጋሪ ይሆናል።
Violence is very rarely chaotic and unrestrained. To scratch the surface, it turns out that actually is often planned, and the appearance of chaotic violence
በቀውስ የተዋጠና ከቁጥጥር ውጪ ሊሆን የሚችለው አንዳንዴ ነው። ላዩን ገለጥ አድርገው ጥቂት ወደ ውስጥ ዘለቅ ካሉ ሁከቶቹ የታቀዱና የሚገለጡበት ሁኔታም እንደ ስልት የሚወሰድ ነው። ይህንን የሚያደርጉት ደግሞ ከሁከቱ በስተጀርባ ያሉ ሰዎች ናቸው። በአንድ በኩል ሁኔታው እጅግ የተተራመሰና በቀውስ የተዋጠ አስመስሎ ማሳየት ተጠያቂው ማን ሊሆን እንደሚችል ግራ እንዲያጋባና አቀናባሪዎቹን ለመለየት እንዲያስቸግር ሆን ተብሎ የሚከናወን ነው።
ያልተማከሉ ቡድኖች ብዙ ጊዜ ውጫዊ ጫናም አለባቸው። አንድም ሁከት የማይፈልጉ ወይም ለሕግ ጣሾች አጸፋ መስጠት የሚፈልጉ አካባቢያዊ ማህበረሰቦች ይጠቀሳሉ። አንዳንድ ቡድኖች ደግሞ ማህበረሰቡ አቅፎ ከያዛቸው ተዋጊዎች የተዋቀሩ ናቸው። ለጥቃት ሲሰማሩም ለጊዜው ነው። እንዲህ አይነቱ ሁኔታ አይሲአርሲ ባጠናቸው የደቡብ ሱዳን ዲንካና ኒዌር ከብታርቢ ማህበረሰቦች ውስጥ ተስተውሏል። አንዳንድ ግጭቶችን የማስወገጃና ሁከትን የመከላከያ ዘዴዎች በባህልና በልማድ የተወራረሱባቸው ማህበረሰቦች እንዳሉም የአይሲአርሲዋ ፊዮና ቴሪ አስታውሰዋል። ይህንን ጉዳት እንዳይደርስ የመታቀብን ጉዳይ ተግባራዊ ለማድረግ እነዚያን ማህበራዊና ልማዳዊ ዘዴዎች መጠቀም ይበጅ ይሆን ወይስ የዓለም አቀፍና የሰብአዊ መብቶች ሕግጋትን በእነዚያ የማህበረሰብና ልማዳዊ አሰራሮች ውስጥ ማስረጽ? የትኛው እንደሚሻል የምርምር ማዕከሉ ዳይሬክተር ቴሪ ገና ግልጽና የተጨበጠ ሐሳብ የላቸውም ለጊዜው። የአይሲአርሲው አማካሪ የሚመክሩት ከጊዜና ከሁኔታዎች ጋር አብሮ መጓዝን ነው። የታጣቂ ቡድኖች አመራር ሊለወጥ ይችላል። የሰብአዊ አገልግሎቶች ድርጅቶችም እነዚያን ለውጦች እየተከተሉና እያስተዋሉ አቀራረብና አያያዛቸውን በሚመጥን ሁኔታ መቀያየርና መለዋወጥ መቻል አለባቸው። ያለፉት 7 ዓመታት ለሁከት ለትጥቅና ለደም እጅግ የከፉ እንደነበሩ ተገልጿል። የቀይ መስቀል ባለስልጣናት እንደሚሉት ባለፉት 70 ዓመታት የተፈጠሩ የታጠቁ ቡድኖች ቁጥር አንድ ላይ ቢደመር ቁጥራቸው ባለፉት 7 ዓመታት የተፈለፈሉትን አያክልም። ባለፉት 20 ወራት ውስጥ ብቻ በዓለም ዙሪያ በመቶዎች ሺዎች የሚቆጠሩ ሲቪሎች ተገድለዋል። 500 የሚሆኑት የእርዳታና የግብረሰናይ ሰራተኞች ነበሩ።
ሰለሞን አባተን ለሪፖርቱ እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። 4 ሰዓት ሆኖ ለምስተነባበት 9 ደቂቃዎች ይቀራሉ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በከፍተኛ ደረጃ ትኩረት የምትሰጥበት ጉዳይ እስላማዊ መንግስት ነኝ የሚለው ቡድን በማያዳግም ሁኔታ እንዲሸነፍ ማድረግ ነው። በዩናይትድ ስቴትስ የሚመራው ጽንፈኛውን ቡድን ለማሸነፍ የተቀናጀ ዓለም አቀፍ ቡድን ወታደራዊ ድሎችን የማደላደል መሰረታዊ የሆኑ አገልግሎቶች እንዲመለሱ የማድረግ እንዲሁም ሶሪያውያን ወደ ራካና በፊት እስላማዊ መንግስት ነኝ በሚለው ቡድን ቁጥጥር ስር ወደ ነበሩ ሌሎች መኖሪያዎቻቸው በፍላጎታቸው እንዲመለሱ የሚደረገው ጥረት ዋናው አስተባባሪ ነው። ቡድኑ የሚያደርገው ድጋፍ አካባቢውን ከፈንጂዎች ማጽዳትን፣ ንጹህ የመጠጥ ውሃ ማቅረብን፣ የኤሌክትሪክ መብራት ኃይል መመለስንና ሌሎች መሰረታዊ የሆኑ አገልግሎቶች ማቅረብን ያካተተ ነው። ዩናይትድ ስቴትስ ካለፈው ሚያዝያ ወር አንስቶ በ300 ሚሊዮን ዶላር የሚገመት ገንዘብ ከጥምረቱ አካሎች በመዋጮና በእናዋጣለን ቃል መልክ ለማሰባሰብ ችላለች። ገንዘቡ የሚውለው ለማረጋጋት ተግባር ነው። በሰሜን ምስራቅ ኢራቅ እስላማዊ መንግስት ነኝ ከሚለው ቡድን ነጻ በወጡ አካባቢዎች እንዲያገግሙ ለማድረግም ይረዳል። ሳውዲ አረቢያ 100 ሚሊዮን፣ የተባበሩት የአረብ ኤሚሬቶች 50 ሚሊዮን ዶላር የለገሱትን ያካትታል። በእነዚህ መዋጮዎችና በሌሎች ተግባሮች ምክንያት ዩናይትድ ስቴትስ 230 ሚሊዮን የሚሆን ገንዘብ ሶሪያን ለማረጋጋት ተግባር እንዲውል ማድረጓን የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ናየርት አስታውቀዋል። ይህ ውሳኔ ዩናይትድ ስቴትስ ለሶሪያ ያላት የስትራቴጂያዊ ግብ ቁርጠኛነትን ይቀንሳል ማለት አይደለም ብለዋል ቃል አቀባይዋ። ዩናይትድ ስቴትስ እስላማዊ መንግስት ነኝ የሚለው ቡድን በማያዳግም ሁኔታ እስከሚሸነፍበት ጊዜ ድረስ ሶሪያ ውስጥ ለመቆየት ዝግጁ መሆኗን፣ የኢራን ኃይሎችና ተከታዮቻቸው እንዲወጡ ማድረግም ላይ አሜሪካ ትኩረት እንደምትሰጥ ተናግረዋል። በ2254 የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔ መሰረት ግጭቱ በፖለቲካ መንገድ መፍትሄ በማግኘቱ ጉዳይ መሻሻል ሳይኖር እነዚህ ተግባሮች ሊፈጸሙ እንደማይችሉ ሚስ ኖሬት ገልጸዋል። ይህ ውሳኔ ዩናይትድ ስቴትስ የምትሰጠውን ሰብአዊ ረድኤትን አይነካም። ዩናይትድ ስቴትስ ዋናዋ የሶሪያ የሰብአዊ ረድኤት አቅራቢ ናት። ሶሪያ ውስጥ ግጭቱ ከተነሳበት ጊዜ አንስቶ ከ8.6 ቢሊዮን ዶላር በላይ ሰብአዊ ረድኤት አቅርባለች ሲል የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የማክሰኞ ምሽት ሳቀ መጣ። እርግጥ
ነው ቅድም 9 ደቂቃ ቀረን ስል ርዕሰ አንቀጽ 9 ደቂቃ ነው ወይ ብለሽ ግራ ገብቶሽ ነው
ብዬ ምን ልንሞላበት ይሆን ብዬ ነበር። ብርሃን ግን ምን አለ ሙዚቃ ብትጋብዟቸው ብላለች።
የቴዎድሮስን
ቴዎድሮስ ታደሰ
ምላሽ ሲቸግር
ምን ይደረግ ይሆን?
ቴዲን እናመሰግናለን ስለ ሙዚቃው። አሁን አጠር ያለ የማጠቃለያ ዜና ላሰማ። ጠቅላይ ሚኒስትር አብይ አህመድ በቀጣዩ ሳምንት ይፋ እንደሚያደርጉት የሚጠበቀው የካቢኔ ሹምሽር አዳዲስ አወቃቀሮች የሚታዩበት እንደሚሆን ምንጮች ለአሜሪካ ድምጽ ገልጸዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ዋና ዋና የሚባሉትን እርዳታ ፕሮግራሞችን ለማጠፍና በጀታቸውን በእጅጉ ለመቀነስ መገደዱን አስታውቋል። ይህን ያስታወቀው ለዚህ አመት ያቀደውን $8.2 ቢሊዮን ለጊዜው ግማሽ ብቻ በማግኘቱ እንደሆነም ተመልክቷል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሌ ስልጣናቸው እንደሚለቁ ተገለጠ። ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ከአምባሳደሩ ጋር ከተነጋገሩ በኋላ በሰጡት ቃል አምባሳደር ሄሌ እርግጥ ስልጣን እንደሚለቁ አስታውቀዋል። ይሁንና በአመቱ መጨረሻ ላይ ነው የሚለቁት ብለዋል። የሰሜን ኮሪያ ፕሬዚዳንት ኪም ጆንግ ኡን ለሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ፒዮንግያንግን እንዲጎበኙ ግብዣ አደረጉላቸው። ይህንን ጥሪ ወይም የግብዣ ወረቀት ይዘው ደግሞ ወደዚያ የሚሄዱት የደቡብ ኮሪያ ፕሬዚዳንት ሙን ጄኢን ናቸው ተብሏል። አዲሱ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ብሬት ካቫኖው ለውሳኔ የሚቀርቡልኝን ማንኛውንም ጉዳይ በከፍተኛ አክብሮትና በሐቅ ዳኛለሁ ማለታቸው ተሰማ። በወሲብ ቅሌት ተከሰው የነበሩት ካቫኖ ከብዙ ውዝግብ በኋላ ነው ትናንት ዛሬ ማክሰኞ የዳኝነት ወንበራቸውን ከመያዛቸው አስቀድሞ የመጨረሻ ቃለ መሐላ በዋይት ሃውስ የፈጸሙት። ሁሉም የአሜሪካ ሕዝብ ነጻና ገለልተኛ ዳኛ እንደሚሆን ሊተማመንብኝ ይገባል ብለዋል። ደቡባዊ አፍጋኒስታን ውስጥ የደረሰ ያጥፍቶ ጠፊ ፍንዳታ 9 ደጋፊዎችን ጨምሮ አንድ የምክር ቤት ተወዳዳሪን ገደለ። ጥቃቱ የደረሰው ታሊባን የአፍጋኒስታኑ ምክር ቤታዊ ምርጫ የይስሙላ ስለሆነ ተወዳዳሪዎችም ሆኑ ደጋፊዎች ቢሳተፉ ጥቃት አካሄዳለሁ ብሎ ባስጠነቀቀ ማግስት ነው። ጥቃቱ ያነጣጠረው የደቡባዊ ሄልመንድ ክፍለ ሀገር ዋና ከተማ በሆነችው በላሽካርጋ መሆኑን የገለጡት የክፍለ ሀገሩ ፖሊስ ቃል አቀባይ አብዱል ሳልማን አፍጋን ለቪኦኤ እንደተናገሩት በአደጋው 15 ሰዎች ቆስለዋል። ሟቹ ባለስልጣን ሳሌህ መሐመድ አሽካዝ ለምክር ቤቱ የህግ መምሪያ አባልነት የሚወዳደሩ ነበሩ። ዜና አበቃ። ¶¶
ክብራትና ክብራን አድማጮቻችን ለዛሬ ማክሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
ነገ ከምሽት 3 ሰዓት እንገናኛለን። እስካሁን አብረናችሁ ያመሸነውና ያስተናገድናችሁ አዲስ አበባና
ቆንጂት ታየነን፣ ፕሮግራማችንን የመራችሁ ብርሃን ኃይሉ ነች።
ከዚህ ቀጥሎ ደግሞ የትግርኛው ፕሮግራም እንደሚቀጥል በዚሁ አጋጣሚ እንገልጣለን።
በእኛ በኩል ሰላም ደህና አደሩ። ነገ ረቡዕ በተለመደው ሰዓት እንገናኛለን።
ይያለው
ይያለው ነው።